ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 17 2016 ዓመተ ምህረት መሰናዶ ጀመረ። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አንጻራዊ ሰላም መስፈኑ ተገለጸ።
ወንዶች ይጀምሩ ካራሎ ጭፋዳ ካራሎ
መንገድ ዝግ ነው። ሰው መንቀሳቀስ አልቻለም። የጅሌጥ ሙጋና የአርጡማ ፋርሲ ወረዳዎች ተቆራርጠናል። ተረጋግቷል የሚባለው በሁለቱም ወረዳዎች በኩል መንግስት ሰላም አስፍኖ መንገዶች ሲከፈቱ ነው።
ከዚህ በፊት 2013 በቃጠሎ በኋላ አዲስ ሙሉ በርና መስኮት ሲገጥመኝ ነው የገባሁት። ከዛ በኋላ ያው ፋመት ምን ነው ስራን ሰነሱ እንደዚህ ሆኗል ማለት ትግሪ መስቴ ከዚህ በኋላ ከፈጣሪ ነው።
የሰማችሁት የአካባቢውን ነዋሪዎች ነው። በምሽቱ ዘገባ አለን። በሌላ በኩል በአማራ ክልል ግጭት በድርድር ተቋጭቶ የምክክር ሂደቱ እንዲቀጥል ኮሚሽኑ ጠየቀ የሚለውን ጨምሮ የተለያዩ ዓለም አቀፍና እንዲሁም ደግሞ የሀገር ውስጥ ዘገባዎችና ዜናዎችንም እናደርሳችኋለን። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እዘልቃለሁ። ጽዮን ግርማ ዋና አዘጋጇናት፣ ንጉሱ ታምሬ ደግሞ የምስልና ድምጽ ምህንድስናውን ከዚሁ ከስቱዲዮ በመሆን ይከውንልናል። ከመላው የአሜሪካ ድምጽ የስቱዲዮና የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እጋብዛለሁ። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ላይና ድረገጽ ላይ በመተላለፍ ላይ ይገኛሉ። እዛም ላይ ታገኛችኋላችሁ። እስከ ምሽቱ 4 ሰዓት ድረስ አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እናልፋለን።
ሰላም ጤና ይስጥልን። በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኬንያ ሰሜን ምስራቅ ግዛት በደረሰ ፍንዳታ በርካቶች ቆሰሉ። በኬንያ ሰሜን ምስራቅ ግዛት ባለ ፖሊስ ጣቢያ አቅራቢያ አንድ ትንሽ ሆቴል ትናንት ሰኞ በደረሰ ፍንዳታ 3 ፖሊሶችን ጨምሮ በርካቶች ቆስለዋል ሲሉ ባለስልጣናት አስተዋውቀዋል። የሶማሊያ አዋሳኝ በሆነችው ማንዴራ ከተማ በሆቴል ውስጥ የተቀበረው ፈንጂ የፈነዳው ሰዎች ቁርስ ለመብላት በተሰባሰቡበት ወቅት መሆኑን ፖሊስ አስተዋውቋል። መርማሪዎቹ ለጥቃቱ ጽንፈኛ ታጣቂውን ቡድን አልሸባብን ተጠያቂ አድርገዋል። ቡድኑ ለፍንዳታው ኃላፊነቱን ያልወሰደ ሲሆን ከዚህ ቀደም በኬንያና በጎረቤት ሶማሊያ በርካታ ጥቃቶችን ፈጽሟል። የኬንያ መንግስት ባለፈው አመት ከሶማሊያ ጋር የሚያዋስነውን ድንበር እንደገና ለመክፈት ማቀዱን ቢያስታውቅም ጽንፈኞች በሚያደርሷቸው ጥቃቶች ምክንያት ለሌላ ጊዜ አስተላልፈዋል። የቅርቡ ጊዜ ጥቃት የተፈጸመው ባለፈው እሁድ በኬንያ የባህር ዳርቻ ላሙ ወረዳ ውስጥ 2 ተጠባባቂ ፖሊሶች የተገደሉበትን ሌላ ጥቃት ተከትሎ ነው። በዩናይትድ ስቴትስ ምስራቃዊ ግዛት ሜሪላንድ ውስጥ በሚገኘው የባልቲሞር ከተማ አቅራቢያ ዛሬ ማክሰኞ ፍራንሲስ ስካት ኪብሪጅ የተባለ አንድ ትልቅ ድልድይ ተደርምሶ ወድቋል። በድልድዩ ወድቆ በነበረበት ወቅት ምናልባት 5 ተሽከርካሪዎች በድልድዩ ላይ እንደነበሩ ባለስልጣናት ተናግረዋል። የነፍስ አድን ሰራተኞች ሁኔታቸው ያልታወቀ 6 ሰዎችን ፍለጋ ላይ መሆናቸውንም ባለስልጣናቱ ገልጸዋል። አደጋው የደረሰው ፓታፕስኮ በተባለ ወንዝ ውስጥ የነበረውና ዳሊ የተባለው የሲንጋፖርን ባንዲራ የሚያውለበልብ እቃ አጓጓዥ መርከብ ከድልድዩ ደጋፊ አምድ ጋር በመጋጨቱ ነው። የመርከቦቹ ኃላፊዎች መርከቢቱ ኃይል መቋረጥ እክል እንደገጠማት ገልጸው ባለስልጣናት ህዝቡን እንዲያድኑ ማስጠንቀቂያ ጥሪ ማስተላለፋቸው ተመልክተዋል። የባልቲሞር ከተማ የእሳት አደጋ መከላከያ ኃላፊ ጀምስ ዋለስ አደጋው ከደረሰ ሰዓታት በኋላ 2 ሰዎች ከውሃ ውስጥ እንዲወጡ መደረጉን ለጋዜጠኞች በሰጡት መግለጫ ተናግረዋል። ከ2 ሰዎች መካከል አንደኛው ከባድ ጉዳት ያገኛቸው በመሆኑ ወደ ሕክምና ማዕከል ሲወሰዱ ሌላኛው ላይ ምንም ጉዳት አልደረሰም። የነፍስ አድን ጠላቂዎች ከ9 ዲግሪ በታች ከሆነው ከወንዙ ውሃ ቅዝቃዜ ጋር በመጋፈጥ ሁኔታቸው ያልታወቁ ሌሎች ሰዎችን እያፈላለጉ እንደሆነም ተገልጿል። የሜሪላንድ አገረ ገዢ ዌስሞር የአስቸኳይ ጊዜ አዋጅ አውጀዋል። 47 ዓመቱን ያስቆጠረውና 2.5 ኪሎ ሜትሮች ርዝመት ያለው ድልድይ በዩናይትድ ስቴትስ ከሚገኙ ትላልቅ የወደብ ከተሞች አንዷ የሆነችው ባልቲሞር ከተማን በመዞር ወደ ተለያዩ ክፍለ ግዛቶች የሚወስዱ ትላልቅ አውራ ጎዳናዎችን የሚያገናኝ ድልድይ ነው። ሰው ሰራሽ ጸጉርና $135,000 በጉቦ መልክ በመቀበል የተጠረጠሩ የደቡብ አፍሪካ አፈጉባኤ ሊከሰሱ ነው። የደቡብ አፍሪካ አቃቢያነ ሕግ የፓርላማ አፈጉባኤዋ የመከላከያ ሚኒስትር በነበሩበት 3 ዓመታት $135,000ና ሰው ሰራሽ ጸጉር ወይም ዊግ በጉቦ መልክ ተቀብለዋል በሚል የሙስና ክስ ተመስርቶባቸዋል። አፈጉባኤዋ ኖሲ ቪዋ ማፒሳ ንካኩላ ክስ ያልተመሰረተባቸው ወይም በቁጥጥር ስር ያልዋሉ መሆኑን ጠቅሰው ባለስልጣናቱ ስላቀረቡብኝ ወንጀላ በተገቢው መንገድ አላሳወቁኝም ወይም ትክክለኛውን አሰራር አልተከተሉም ሲሉ አቤቱታ አቅርበዋል። አቃቢያን ሕጉ ፍርድ ቤት ቀርበው መልስ የሰጡ ሲሆን አፈጉባኤዋ ራሳቸው ፖሊስ ጣቢያ እንዲቀርቡ አሳስበዋል። አፈጉባኤዋ ፖሊስ እንዳያስራቸው ጊዜያዊ እገዳ እንዲጣል ፍርድ ቤቱን የጠየቁ ሲሆን አቃቢያነ ሕጉ በበኩላቸው የተለየ አስተያየት እንዲደረግላቸው እየጠየቁ ነው ሲሉ ጥያቄውን ተቃውመዋል። ጉዳዩን የሚመለከቱ ዳኛ ሱሌት ፓተሪል ስለ እገዳው ጥያቄ እንደ አውሮፓ አቆጣጠር ሚያዝያ 2 ውሳኔ እንደሚሰጡ ተናግረዋል። አፈጉባኤዋ አቃቢ ሕግ ያሉትን ማስረጃዎችና ሰነዶችን በሙሉ እንዲያሳዩዋቸው ጠይቀዋል። በችሎቱ የቀረበው ሰነድ የ67 ዓመቷ አፈጉባኤ እንደ አውሮፓ አቆጣጠር ከታህሳስ 2016 እስከ 2019 ድረስ በድምሩ $135,000 የሚደርስ 11 ክፍያዎችን መቀበላቸውን እንደሚያሳይ አቃቢ ሕጉ ተናግሯል። እንደ አውሮፓ አቆጣጠር የካቲት 2019 በዋናው የደቡብ አፍሪካ ዓለም አቀፍ አውሮፕላን ጣቢያ ከተገናኙት አንድ ሰው ብቻ $15,000ና አንድ ሰው ሰራሽ ጸጉር ወይም ዊግ መቀበላቸው በሰነዱ ተመልክቷል። መደለያውን የሰጣቸው ሰው ማንነት አልተጠቀሰም። አፈጉባኤዋ ምንም ጥፋት የለብኝም ሲሉ ተናግረዋል። በአፈጉባኤዋ ላይ የቀረበው ወንጀላ እንደ አውሮፓ አቆጣጠር ግንቦት 29 ለሚደረገው አገራዊ ምርጫ የተዘጋጀ ለሚገኘው ለገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ የቅርብ ጊዜው ቅሌት ተደርጎ ተወስዷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አዲስ ተመራጭ የሴኔጋል ፕሬዚዳንት ባሲሮ ጆማይ ፋይ ሙስናን ለማጥፋትና አገሪቱን ተቋማት መልሶ ለመገንባት እንደሚሰሩ ቃል ገቡ። በተለይም የሴኔጋልን ሕዝብ አንድነት ለማጠናከር እንደሚተጉ የ44 ዓመቱ ተመራጭ ፕሬዚዳንት ተናግረዋል። ተሰናባቹ ፕሬዝደንት ማኪሳል ምርጫውን ለማዘግየት ያደረጉትን ሙከራ ተከትሎ አገሪቱ የፖለቲካ ቀውስ ውስጥ ገብታ ነበር። የቪኦኤ ማርያም ዲያሎ ከዳካር ያስተላለፈችውን ዘገባ ዝርዝሩን ይዟል። ቆንጂት ታየ ታቀርበዋለች።
ባሲሮ ጆማይ ፋይ በተመራጭ ፕሬዝደንትነት የመጀመሪያው በሆነው ንግግራቸው ደጋፊዎቻቸውን አመስግነዋል። ሀገሪቱ ላይ ተደቅነዋል ያሏቸውን ችግሮች ለማስወገድ እንደሚሰሩም ቃል ገብተዋል።
Je m'engage à gouverner avec humilité dans la transparence.
በትትናና በግልጽነት አስተዳድራለሁ። ሙስናን ከሁሉም ዘርፎች ለማስወገድ ተቋሞቻችንን እንደገና ለመገንባት ሰራለሁ።
ሰናባቹ ፕሬዚደንት ማኪሳል ምርጫውን ወደ ታህሳስ ወር ለማዛወር ያደረጉትን ሙከራ ተከትሎ የፖለቲካ ቀውስ ውስጥ በገባችው ሀገር እርቀ ሰላም እንዲወርድ መስራት አለብን ብለዋል ተመራጩ ፕሬዚደንት።
La réconciliation nationale et la reconstruction des bases de notre vivre ensemble.
ብሔራዊ እርቀ ሰላምና አብሮ የመኖር መሰረታዊ እሴታችንን መልሰን መገንባት አለብን። ከምርጫው በፊት በነበረው ቀውስ የሰው ሕይወት ጠፍቷል። ብዙዎች ለእስር ተዳርገዋል። ይህን ምዕራፍ እንደምንሻገር በሴኔጋልዝ መካከል ልባዊ እርቀ ሰላም እንደሚሰፍን ተስፋ እናደርጋለን።
የምርጫ ውጤት ገና በይፋ ታትሞ ባይወጣም ደጋፊዎቻቸው እስካሁን ባዩት ውጤት ደስተኞች መሆናቸውን እየተናገሩ ናቸው። ሳኤር ከቤ የአዲሱ ፕሬዝደንት ደጋፊ ናቸው።
On a traversé des épreuves qui a fallu sombrer le Sénégal dans le chaos, mais alhamdoulillah tout est rentré dans l'ordre.
ሴኔጋል በጥብጥ አፋፍ ደርሳ ነበር። እግዚአብሔር ይመስገን ያሁን አልፏል። ግልጽነት ያለው ምርጫ ተካሂዷል። ጆማይ ፋይ በጥሩ የድምጽ ብልጫ አሸንፈው ተመርጠዋል። አሁን እሳቸው እንዳሉት በሴኔጋልዝ መካከል እርቀ ሰላም እንዲወርድ ኢኮኖሚያችንን ለመገንባት መስራት አለብን።
በገዢው ፓርቲ ጥምረት ጽህፈት ቤት የጥምረቱ እጩ ተፎካካሪ የነበሩት አማዱባ ከተመራጩ ፕሬዝደንት ጋር መነጋገራቸውንና እንኳን ደስ ያለው እንዳሏቸው ለቪኦኤ ገልጸዋል።
Je lui souhaite réussite et succès. à la tête de notre pays. Puisse Dieu l'accompagner.
በስራቸው ስኬት እንዲያገኙ መኝላችኋለሁ። ተታላቁ አገራችንና ለህዝቡ አደነት በሚሰሩ ስራ ሁሉ እግዚአብሔር ይከተላቸው።
የአማዱ ባደጋፊዎች የሽንፈታቸውን ዜና ለመቀበል እየሞከሩ ናቸው። የሆነ ሆኖ ባለፉት ወራት የነበረው ውጥረት እየከሰመና ሴኔጋል የቀጣናው ዲሞክራሲ ቀንዲልነት ስሟ ሊመለስላት ነው በሚል ተስፋ እየተተካ ይመስላል።
ቻይና ዋሽንግተን አድሏይ የኤሌክትሪክ ተሽከርካሪን ድጎማን ታራምዳለች ስትል ዩናይትድ ስቴትስን በዓለም ንግድ ድርጅት የከሰሰችበትን ክርክር ዛሬ ጀምራለች። ዴሮፓ ቁጣጠር በ2022 በወጣው የዋጋ ግሽበት ቅነሳ ህግ መሰረት ከዚህ አመት ጀምሮ በቻይና ሩሲያና ሰሜን ኮሪያ ወይም በኢራን አምራቾች የተመረቱ የተወሰኑ የባትሪ ክፍሎችን የገዙ ሰዎች ከዚህ በፊት ለኤሌክትሪክ ተሽከርካሪዎች ይሰጥ ለነበረው ከ3750 እስከ 7500 ለሚደርስ የቀረጥ ተመላሽ ወይም ድጎማ ብቁ አይሆኑም። በዓለም ንግድ ድርጅት የቻይና ቋሚ ልዑክ ፖሊሲዎቹ ለአየር ንብረት ለውጥ ምላሽ ለመስጠት በሚል ሽፋን የወጡ ነገር ግን በዩናይትድ ስቴትስ የተመረቱ ቃዎችን በመግዛት ወይም ከተወሰኑ ክልሎች በሚገቡ ቃዎች አጠቃቀም ላይ የተመሰረቱ ናቸው ብለዋል። የቻይና የንግድ ሚኒስቴር ቃል አቀባይ ዋሽንግተን አድሏይ የኢንዱስትሪ ፖሊሲዎችን በፍጥነት እንድታስተካክልና የዓለምን ኢንዱስትሪ መረጋጋትና የአዳዲስ ኃይል ማመንጫ ተሽከርካሪዎችን አቅርቦት ሰንሰለት እንድትጠብቅ ቤጂንግ ታሳስባለች ብለዋል። የጉምሩክ ቢሮ መረጃ እንደሚያሳየው እንደ ኢሮፓ አቆጣጠር በ2023 ብቻ ቻይና 5.22 ሚሊዮን መኪኖችን ወደ ውጭ የላከች ሲሆን ከነዚህ ውስጥ 1/3ኞቹ የኤሌክትሪክ ተሽከርካሪዎች ነበሩ። እንደ ኢሮፓ አቆጣጠር ከጥር 1 ጀምሮ ተግባራዊ የሆኑ አዳዲሶቹ የዩናይትድ ስቴትስ ህጎች በአሜሪካ ውስጥ ከሚሸጡት ከ50 በላይ የኤሌክትሪክ ተሽከርካሪ አይነቶች ውስጥ ለቀረጥ ድጎማው ብቁ የሆኑት 13ቱ ብቻ ናቸው። የቻይና ቅሬታ በታሪፍና በዩናይትድ ስቴትስ ብሔራዊ የደነስ ጋቶችን በመፍጠር ታዋቂ የሆነውን የማህበራዊ ሚዲያ መተግበሪያ ቲክቶክን ከቻይና ወላጅ ኩባንያ ለማስወጣት ያወጣውን ህግና ሌሎች የቅርብ ጊዜዎቹን የአሜሪካና ቻይና ውዝግቦችን ተከትሎ የመጣ ነው። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጃን ደስታት ካለም ዙሪያ ለተሰባሰቡ ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት እና እንዲሁም ደግሞ በድረገጻችን ቢያምሃሪክ ላይ በመተላለፍ ላይ የሚገኙ የማክሰኞ ምሽት መሰናዷችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ መሰናዶን በመምራት እኔ ኤደን ገረመው፣ ስርጭቱን ከስቱዲዮ በማቀናበር ንጉሱ ታምሬ፣ ዋና አዘጋጇ ጽዮን ግርማ፣ አባዮ ገበያ የዌብና ማህበራዊ ድረገጽ ፕሮዲውሰራችን ሲሳይ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚከውኑልን ባለሙያዎች በመሆን ነው። ከሌሎች የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር ማለት ነው። አብራችሁን ታምሹ ዘንድ በአክብሮት ተጋብዛሉ። ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አንጻራዊ ሰላም መስፈኑ ተገለጸ። የተኩስ ልውውጥ ሲካሄድባቸው የቆዩ በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች ውስጥ ካለፉት 3 ቀናት ወዲህ የተሻለ ሰላም መስፈኑን የአካባቢው ነዋሪዎች ተናግረዋል። ከተጠቀሱት አካባቢዎች እየወጡ ያሉ የሲቪሎች ግድያ፣ ጉዳትና መፈናቀል ሪፖርቶች ሀገራቸውን እንዳሳሰባት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገልጿል። መስፍን አራጌ ዝርዝር ዘገባ አለው። የተከበራችሁ አድማጭ ተመልካቾቻችን ለተፈጠረው የድምጽ እና የቴክኒክ ብልሽት ይቅርታ እንጠይቃለን። ዘገባው እንደተስተካከለ ወደ እናንተ የምናደርስ ይሆናል። እስከዛው ድረስ በቅድሚያ ወደ ሌላ ዘገባ እንለፍ። ይህም የአማራ ክልል ዘገባ ነው። የአማራ ክልል ግጭት በድርድር ተቋጭቶ የምክክር ሂደቱ እንዲቀጥል ኮሚሽኑ ጠየቀ። የሀገራዊ ምክክር ኮሚሽን በአማራ ክልል አንጻራዊ ሰላም ሰፍኖ ስራውን ለመቀጠል በሚችልበት ጉዳይ ላይ ውይይት ማድረጉን ገልጿል። በአንዳንድ አካባቢዎች የክልሉ አካባቢዎች የተሳታፊዎች ልየታ ማከናወን እንደሚቻል የክልሉ ባለስልጣናት መገለጻቸውን የተናገሩት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ፣ ይሁንና ኮሚሽኑ የራሱን ማጣራት እያደረገ ነው ብለዋል። በትግራይ ክልል ገና ወደ ስራ እንዳልገባ ያመላከቱት ፕሮፌሰር መስን በኦሮሚያ ክልል በከፊል በሌሎች ክልሎች ደግሞ ሙሉ በሙሉ በሚባል ደረጃ የተሳታፊዎች ልየታ መከናወኑ ገልጸዋል። አድማጭ ተመልካቾቻችን ዘገባው እንደደረሰን የምናቀርበው ይሆናል። ወደ ቀደመው ዘገባ ነው የምንመለሰው። ወደዛው እንለፍ። እሺ አድማጮቻችን፣ እንግዲህ ስቱዲዮ ውስጥ የቴክኒክ ችግሮች አጋጥመውናል። እሱን ለማስተካከል ያክል ወደ ሌላ ዘገባ ነው አሁንም የምናልፈው። የንግድ ባንክ ከተወሰደበት ገንዘብ እስከ አሁን ድረስ 80% እንዳስመለሰ ገልጿል። የኢትዮጵያ ንግድ ባንክ ከአስር ቀናት በፊት ባጋጠመው የስርዓተ ችግር ከተወሰደበት ገንዘብ ውስጥ እስካሁን 80% ማስመለሱን የብሔራዊ ባንክ ገዢ ማሞ ምህረቱ ተናግረዋል። በዚህ ዙሪያ የተሰናዳውን ዘገባ ገብረ ሚካኤል ገብረ መድህን ነው የሚያቀርበው።
የኢትዮጵያ የዲጂታል አገልግሎት ስርዓትን አስመልክቶ ዛሬ ማክሰኞ በአድዋ መታሰቢያ ሙዚየም በተዘጋጀ የውይይት መድረክ ላይ የተገኙት የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ከኔትወርክ አሰራር ስርዓት ማሻሻያ ጋር ተያይዞ ከኢትዮጵያ ንግድ ባንክ ገንዘብ አላግባብ እንዲወሰድ ምክንያት በሆነው የዲጂታል አገልግሎት ክፍተት ላይ ምርመራ እየተካሄደ እንደሚገኝ አስታውቀዋል።
ይህም ጉዳይ በተመለከተ በዋነኛነት ሂውማን ኤረር ነው። ሰዎች አዳዲስ ሲስተሙን አፕግሬድ ለማድረግ ዲፕሎይ የሚያደርጉበት ስርዓት ቴስት የሚያደርጉበት ስርዓት ላይ የተፈጸመ ሂውማን ኤረር እንደሆነ መረዳት ያስፈልጋል። የሆነ ሆኖ ግን ይህም በተመለከተ እንደ ብሔራዊ ባንክ ፉል የሆነ ኢንቨስቲጌሽን እያካሄድ ነው። ከሳምንት በኋላ ሪፖርታችን እናወጣለን። ይህ ነገር ዳግም እንዳይመጣ፣ ለዚያን ችግር እንዳይፈጠር ለማድረግ ጥረት እያደረገ ነው።
አቶ ማሞ ምህረቱ አክለውም የዲጂታል ፋይናንስ አገልግሎቱ በተፈጠረው የሲስተም ችግር ምክንያት የተፈጸመውን የገንዘብ ዝውውር በቀላሉ ለመለየት አስችሎናል፣ አላግባብ በተለያየ መንገድ ከተወሰደው ገንዘብም አብዛኛውን ለማስመለስ ተችሏል ብለዋል።
የዲጂታል ፋይናንስ አንደኛው ጥቅም የፋይናንስ ስርዓቱ ግልጽ በሆነ መልኩ እና ትሬሰብል በሆነ መልኩ ትራንዛክሽኖች እንዲካሄዱ የሚያስችል ነው። ይሄ ነገር ድርጊት ከተከሰተ በአንድ ቀን ውስጥ የተካሄዱት ትራንዛክሽኖች ምን አይነት ገንዘብ ለማን እንዳስተላለፈ በአንድ ቀን ውስጥ ማየት ይችላል። በእርግጠኝነት በእንደዚህ አይነት ኢንሲደንት የሚጠፋ ገንዘብ የለም። ምክንያቱም የሚሆነው ትራንዛክሽን በሙሉ በግልጽ ማየት እንችላለን። ለማ ገንዘብ ቤት ሁኔታ እንዳስተላለፈ፣ የት ቦታ እንዳስተላለፈ፣ የት ሀገር እንዳስተላለፈ፣ በምን እንደወጣ፣ በምን እንደገባ፣ ባንክ እንደተላለፈ ሁሉን ትሬስ ማድረግ እንችላለን። ኦልሞስት 80% ተመልሷል። የቀረውን በሚቀጥሉት ቀናት መመለስ ይቻላል። ስለዚህ ሲግኒፊካንት የሆነ የፋይናንሻል ሎስ አለ ተብሎ የሚወራው ነገር ትክክል አይደለም። ይህም እንደሚስተካከል በዚህ አጋጣሚ ለመናገር ስለፈለኩ ነው።
በኢትዮጵያ የዲጂታል አገልግሎት ስርዓት ላይ በሚመክረው መድረክ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድም በኢትዮጵያ ንግድ ባንክ ያጋጠመው እክል ከዲጂታል አገልግሎት ከመስፋፋት ጋር ተያይዞ የሚፈጠር ችግር እንደሆነ ተናግረዋል። ዘርፉ ይዞት ከሚመጣው ጥቅም ባሻገር እንዲህ አይነት ችግሮችንም እንደሚያስከትል አስገንዝበዋል። መሰል ችግሮችን ለመከላከልም እንደ ሀገር ልዩ ልዩ ስራዎች እየተከናወኑ ናቸው ብለዋል። በቅርቡም ስርዓቱን የሚቆጣጠር ራሱን የቻለ ሀገራዊ አካል እንደሚቋቋም አስታውቀዋል።
በሚቀጥሉት ጥቂት ሳምንታት በምክትል ጠቅላይ ሚኒስትሩ የሚመራ የዲጂታል ስርዓቱን ብቻ የሚከታተል ሀገራዊ ካውንስል ይቋቋማል። ይህ ሀገራዊ ካውንስል የተወለደው ከናሽናል ኮሚቲ ነው። ፒኤምኦ ያለበት እነዚህ ተቋማት ያሉበት ኮሚቲ ላለፉት ጥቂት ወራት የሚያስደንቅ ስራ ሰርቷል። 450 ሚሊዮን ዶላር ወጪ ያስወጡ የነበሩ ፕሮጀክቶች አስቀርቷል ኮሚቴው። ምክንያቱም ሰርቨር እዚህም ሰርቨር እዛም፣ አፕሊኬሽን እዚህም አፕሊኬሽን እዛም፣ የሚጠቅምም በማይጠቅምም አላስፈላጊ ግዢዎች ስለነበሩ ያን ለማስቀረት ኮሚቴ የሰራውን ስራ አንድ ስቴት ከፍ አድርገን ምክትል ጠቅላይ ሚኒስትሩ የሚመሩት ሀገራዊ ካውንስል ይቋቋማል። እዛ ውስጥ ፕራይቬት ሴክተር ተቋማት ይሳተፋሉ። እያንዳንዱን ስራ በየጊዜው እየገመገምን ራሱ ውጤቱም ይናገራል። በዛ አግባብ መሄድ ይቻላል።
የኢትዮጵያ ንግድ ባንክ በበኩሉ ዛሬ በሰጠው ጋዜጣዊ መግለጫ ባለፈው ሳምንት አርብ መጋቢት 6 ቀን 2016 ዓ.ም ምረት ለሊት ከሲስተም ማሻሻያ ጋር ተያይዞ በተፈጠረው ችግር ምክንያት ከ801 ሚሊዮን 400 ሺህ በላይ የሚሆን ብር አላግባብ እንደተወሰደበት አስታውቆ እስካሁን 622.9 ሚሊዮኑን እንዳስመለሰ ገልጿል። ባንኩ በማህበራዊ ትስስር ድረገጹ ላይ ይፋ ባደረገው መረጃ መሰረት ችግሩ በተከሰተበት ዕለት ከምሽቱ 3 ሰዓት ከ38 ደቂቃ ጀምሮ በነበሩት የ5 ሰዓታት ጊዜ ውስጥ ከ238000 በላይ ህገወጥ የገንዘብ ግብይቶች ተከናውነዋል። እስካሁን ድረስም በድርጊቱ የተሳተፉ 9281 ግለሰቦች የወሰዱትን ገንዘብ በሙሉ መመለሳቸውን የጠቀሰው መግለጫው 5160 ደንበኞች ደግሞ በከፊል መልሰዋል ይላል። አላግባብ የወሰዱትን ገንዘብ ያልመለሱ 567 ግለሰቦች ጉዳይ ደግሞ በህግ እንደሚታይ መግለጫው አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን አሁንም ተመልሰን የምናልፈው አስቀድመን ወደ አስተዋወቅነው ዘገባ ነው። መሰናዶውን ደግሜ ላስታውሳችሁ። የአማራ ክልል ግጭት በድርድር ተቋጭቶ የምክክር ሂደቱ እንዲቀጥል ኮሚሽኑ ጠየቀ። የሀገራዊ ምክክር ኮሚሽን በአማራ ክልል አንጻራዊ ሰላም ሰፍኖ ስራውን ለመቀጠል በሚችልበት ጉዳይ ላይ ውይይት ማድረጉን ገልጿል። በአንዳንድ የክልሉ አካባቢዎች የተሳታፊዎች ልየታ ማከናወን እንደሚቻል የክልሉ ባለስልጣናት መግለጻቸውን የተናገሩት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይሁንና ኮሚሽኑ የራሱን ማጣራትም እያደረገ ነው ብለዋል። በትግራይ ክልል ገና ወደ ስራ እንዳልተገባ ያመለከቱት ፕሮፌሰር መስፍን በኦሮሚያ ክልል በከፊል በሌሎች ክልሎች ደግሞ ሙሉ ለሙሉ በሚባል ደረጃ የተሳታፊዎች ልየታ ተከናውኗል ብለዋል። ኬኔዲ አባተ ዘገባለው።
ካለፈው ዓመት ሐምሌ ወር አንስቶ በትጥቅ ግጭት ውስጥ የሚገኘው የአማራ ክልል የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ማስቀጠል ካልቻለባቸው አካባቢዎች አንዱ ነው። ኮሚሽኑ በክልሉ ስራውን ለመቀጠል በሚችልበት ጉዳይ ላይ ከአማራ ክልል ርዕሰ መስተዳድርና ሌሎች የክልሉ ባለስልጣናት ጋራ ባለፈው ሳምንት አርብ መጋቢት 13 ቀን 2016 ዓ.ም ምረት በባህር ዳር ከተማ ተወያይቷል። በክልሉ የትጥቅ ግጭት ውስጥ የገቡ ኃይሎች በድርድር ግጭቱን እንዲፈቱ ኮሚሽኑ በውይይቱ ላይ ጥያቄ ማቅረቡን ዋና ኮሚሽነር ፕሮፌሰር መስፍን አራያ ለአሜሪካ ድምጽ ተናግረዋል።
ወደ አና የሚሳተፉት ሰዎችና ህዝቦቻችን ያሉበት ተሳትፎ በሰላም መጥተው በሰላም መመለስ መቻል አለባቸው። ስለዚህ ያንን ምን እናረግ ምን ብናደርግ ይሻላል የሚለውን የተወያየ ነው። ሰላም ለዲያሎግ አንጻራዊ ሰላም ይፈልጋል። ያንን ለማድረግ እንግዲህ ከሰላም ውጭ ያሉ ወገኖች ሰላሙ ጥሪ እንዲመጡ ነው ጥሪ የምናደርገው። መንግስትም እነሱም ወደ ድርድሩ እንዲመጡና ጉዳት ከመድረሱ በፊት ድርድር ከማድረግ ብዙ ሳይደርስ ድርድር አርጎ ወደ ዲያሎግ መምጣት ነው ጠቃሚ ነው የምንለውና በየጊዜው ያንን ነው እያበረታታን ያለ ነው። የተነጋገርነውም በዚህ ዙሪያ
የክልሉ ርዕሰ መስተዳድር አረጋ ከበደ በበኩላቸው የክልሉም ሆነ የፌዴራል መንግስት ችግሩን በድርድር ለመፍታት ዝግጁ መሆናቸውንና ተደጋጋሚ ጥሪ ማቅረባቸውን ለኮሚሽኑ አባላት ማስረዳታቸውን ፕሮፌሰር መስፍን ገልጸዋል። መንግስት ለድርድር ዝግጁ መሆኑን በተለያዩ አጋጣሚዎች ቢገልጽም በአማራ ክልል በይፋ የሚታወቅ የድርድር እንቅስቃሴ አይስተዋልም። ተለዋዋጭ ገጽታን እያሳዩ በቀጠሉ ግጭቶች የተነሳ ስራውን በእቅዱ መሰረት ማከናወን እንዳልቻለ የገለጸው ኮሚሽኑ ከዚህ ቀደምም በተደጋጋሚ የድርድር ጥያቄዎችን ሲያቀርብ የህዝብ ተወካዮች ምክር ቤትም በአስፈጻሚው አካል ላይ ጫና እንዲያሳድር መጠየቁ ይታወቃል። የታጠቁ አማጽያንን አግኝቶ ለማነጋገርም ጥረት በማድረግ ላይ እንደሚገኝ ስለመግለጹም መዘገባችን ይታወሳል። ከአማራ ክልል ባለስልጣናት ጋራ በነበረው ውይይት ላይ በክልሉ የተለያዩ አካባቢዎች ኮሚሽኑ ስራውን መቀጠል እንደሚችል ባለስልጣናቱ መግለጻቸውን የተናገሩት ዋና ኮሚሽነር ፕሮፌሰር መስፍን እንደተባለው ኮሚሽኑ ስራውን በክልሉ ለመቀጠል የሚችልበት ሁኔታ ስለመኖሩ መረጃዎችን እያሰባሰበ እንደሚገኝ አመልክተዋል።
ብዙ ቦታዎች ነግረውናል። ምን ነገራችን እንዳለ ሆኖ እኛም በትክክል ማየት አለብን። ክልሉ ያለንን ምክረ ሀሳብ ይገባ እንቀበላለን። ከሁሉ ተቋማት ጋር እንገናኛለን። ከምሁራን ጋር እንገናኛለን። ከአማራ ምሁራን፣ ከኦሮሚያ ምሁራን፣ ከሌሎች እንዳስፈላጊ ምክረ ሀሳብ እንወስዳለን። እያደረግን እንሄዳለን። የሚያስፈልጉን መረጃዎች በሙሉ ካጠናቀርን በኋላ እንሄድበት ይሁን መስራት የሚቻልባቸው ቦታዎች ሙሉ ዋስትና እንደሚሰጡን ነግረውናል። እኛ ደግሞ ሙሉ ዋስትና የምንፈልገው የክልሉ መስተዳድሩም ሆነ ፌዴራል መንግስቱ እንዳለ ሆነው ሙሉ ዋስትና የምንፈልገው ከህዝቡ እዚያም ላይ ግጭት ያሉ ወገኖችን እንዲያምኑበትና አብረው ተሳታፊ እንዲሆኑ ነው የምንፈልገውና ምቹ ሁኔታ ከተፈጠረ ወይም አስቻይ ሁኔታ ቶሎ ብሎ እንግዲህ ተሳታፊዎቹን ቶሎ ለይቶ አስመርጦ ወደ አጀንዳ ስብሰባ ነው እንግዲህ አጀንዳ ሲባል ወደ ጦርነት ያስገቡ አጀንዳዎች ይቀራሉ፣ ወደ ግጭት፣ ወደ ኩርፊያ፣ ወደ ብስጭት። በአጠቃላይ ሀገርን ኢትዮጵያን በተመለከተና ክልል በተመለከቱ ሊነሱ የሚችሉ አጀንዳዎች በሙሉ ወደ ምክር ቤቱ ካውንስል ሊመጡ ይገባቸዋል ነው እንግዲህ።
በትግራይ ክልል ሂደቱ ስላለበት ደረጃ የጠየቅናቸው ፕሮፌሰር መስፍን በክልሉ ስራ እንዳልተጀመረና የጊዜያዊ አስተዳደሩን ጥሪ በመጠባበቅ ላይ እንደሚገኙ ጠቁመዋል።
ትግራይ እንግዲህ ያው ምንም ነገር የለም። ሁሉም ነገር አመቻችተናል። ደንም ተነጋግረናል። አካባቢ አድርገውልናል። ተነጋግረናል። እንግዲህ አንዳንድ ስራዎች እኛ ውስጥ ስራችን እየሰራን ነው ብለዋል። እንግዲህ ልኮ ኑ ሲባል ብቻ ዝግጁ ሲሆኑ እንሄዳለን። አሁን ትችላላችሁ ኑ ሲሉ መሄድ ነው።
በኦሮሚያ ክልል ደግሞ የተሳታፊዎች ልየታ በከፊል መከናወኑንና በሌሎች ክልሎች ደግሞ መጠናቀቁን ተናግረዋል።
ኦሮሚያ ብዙ ቦታ እየሰራን ነው። እስካሁን ድረስ እንኳን ወደ 128 ወረዳዎችን ጨርሰናል። አሁን እናንተ ስንነጋገር በግማሽ ይደርሳል የወረዳው ቁጥር ከበሬች ወይ ትንሽ ከግማሽም ሊያልፍ ይችላል። ተሳታፊ ልየታ አስሩም ክልሎች እንግዲህ የኦሮሚያ ሊጠናቀቅ ኦሮሚያ ተጠናቀቀ ከተባለ ከትግራይና ከአማራ በስተቀር ሁሉም ጋር ተጠናቀቀ ማለት ይቻላል። ግን ኦሮሚያም ቢሆን አንዳንድ አካባቢዎች ችግር ያለባቸው አካባቢዎች በተመሳሳይ ሁኔታ ልክ እንደ አማራ ሁሉ አሁን ድርድሩ በተለይ እዛ ሶስተኛው ድንገት የሚጀመር ከሆነ የበለጠ ያጠናክረዋልና አሻሽለዋል የሚል እምነት አለን። ግን ዞሮ ዞሮ ህዝቦች ግን በጣም ፍላጎቱ አላቸው።
በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በህዝቦች መካከል ምክክር ተደርጎ መግባባት እንዲፈጠር ለማስቻል በአዋጅ የሶስት ዓመት ጊዜ ተሰጥቶት የተቋቋመው የኢትዮጵያ ሁሉን አቀፍ አገራዊ ምክክር ኮሚሽን ወደ ስራ ከገባ ሁለት ዓመት ሆኖታል። ኮሚሽኑ የተሳታፊዎችን ልየታ ባጠናቀቀባቸው አካባቢዎች በቀጣይ ሳምንታት አጀንዳ ወደ ማሰባሰብ ስራ እንደሚገባ ዋና ኮሚሽነሩ አክለው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመቀጠል የምናልፈው ወደ ሌላ የአፍሪካ ሀገር ነው። ፖል ቢያ ለምርጫ እንዲወዳደሩ ለደጋፊዎቻቸው ጥሪ ያቀረቡ የ91 ዓመቱ የካሜሩን ፕሬዝዳንት ፖል ቢያ በመጪው ዓመት በሚደረገው ምርጫ እጩ ሆኖ እንደሚቀርቡና ከ40 ዓመታት በላይ የቆየው የስልጣን ዘመናቸውን እንደሚያራዝሙ በመነገር ላይ ነው። ደጋፊዎቻቸው ሰላምና ልማት የሚያመጡት እርሳቸው ብቻ እንደሆኑ ሲናገሩ፣ ተቃዋሚዎቻቸው ደግሞ የረጅም ዘመን ስልጣናቸው ማክተም እንዳለበት ይገልጻሉ። ሞክዊ ኤድዊን ከንዱንዙዛ ከያውንዴ የላከውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
ባለፈው እሁድ በመቶ የሚቆጠሩ ሰዎች በመዲናዋ ያውንዴ ተሰባስበው ፕሬዚደንት ፖል ቢያ የካሜሩን ሕዝብ ዲሞክራሲያዊ ንቅናቄ የተሰኘው ፓርቲ ለመጪው ምርጫ በእጩነት እርሳቸውን ማቅረቡን እንዲቀበሉ በመዝሙር ሲጠይቁ ውለዋል። ሲፒዲኤም የተሰኘውን ይህን ፓርቲ በእንዳረፋን አቆጣጠር 1985 ከ39 ዓመታት በፊት የመሠረቱት ቢያ ራሳቸው ሲሆኑ፣ ይህም የሆነው የወቅቱ ፕሬዚደንት አህማዱ አሂጆ በጤና እክል ምክንያት 3 ዓመታት ቀደም ብሎ በ1982 ሥልጣናቸውን ለቢያ ማስረከባቸውን ተከትሎ ነው። ቢያ ከእንዳረፋን አቆጣጠር 1982 ዓ.ም ጀምሮ የካሜሩን ፕሬዚደንት ሲሆኑ፣ ፓርቲያቸው ሲፒዲኤም ከተመሠረተበት ጀምሮ ደግሞ መሪው ነበሩ። የፓርቲው 39ኛ ዓመት በተከበረበት እሁድ ዕለት የተናገሩት የፓርቲው ከፍተኛ ባለሥልጣን ፍሩ ጆናታን ፓርቲው በየከተማውና መንደሩ ቢያ በእጩነት እንዲቀርቡ ድጋፍ በማሰባሰብ ላይ ነው።
He is our natural candidate. He is strong. Healthy government activity is going on normally. There's peace, there's unity in our country.
እርሳቸው እጩአችን ናቸው። ጠንካራና ጤናማ ናቸው። የመንግስት ሥራ በተገቢ መንገድ እየተከናወነ ነው። ሰላም አለ፣ አንድነት አለ፣ የኢኮኖሚ እድገትም አለ። አሸናፊ የሆነን ቡድን መቀየር የለብንም ብለን እናስባለን። ተፎካካሪ ካለ ይምጣ። እስካሁን ግን የእኛን እጩ ሊያሸንፍ የሚችል ተፎካካሪ አላየንም። ስለዚህም የምንተማመነው በእርሳቸው ነው። አገሪቱን መምራት እንዲቀጥሉና በራያቸው መሠረት ብልጽግና እንዲያመጡ እንሻለን።
ቢያ በበኩላቸው በእጩነት ይቀርቡ እንደው እስካሁን ያሉት የለም። ፍሩ ጆናታን እንደሚሉት ቢያ በስልጣን ዘመናቸው በአገሪቱ የሚገኙትን የመንግስት ዩኒቨርሲቲዎች ከአንድ ወደ 11 አሳድገዋል። 6000 ኪሎ ሜትር መንገድ ውሃና መብራት ትምርቶችና እንዲሁም ሆስፒታሎች መገንባታቸው የቢያ ውጤቶች እንደሆኑ የፓርቲያቸው ሰዎች ያወሳሉ። ለካፌዎቻቸው ደግሞ የተባለውን በማጣጣል በቢያ አገዛዝ የካሜሩን ባንክና የግብርና ልማት ፈንድ ተሽመንምደዋል ይላሉ። በቢያ አገዛዝ ወቅት ሙስና እንደተበራከተ ተቃዋሚ ፓርቲዎች ይናገራሉ። ትራንስፓረንሲ ኢንተርናሽናል የተሰኘው ተቋም እንደሚለው በእንዳርፓን አቆጣጠር 1998 እና 1999 ካሜሩን በዓለም በሙስና ቀዳሚውን ስፍራ ይዛለች። በአገሪቱ ፓርላማ የተቃዋሚ ፓርቲ አባል የሆኑት የ44 ዓመቱ ካብራል ሊቢ ከስድስት ዓመታት በፊት በተደረገው ምርጫ ሶስተኛ ደረጃን አግኝተው ነበር።
የካሜሩን ወጣቶች ፕሬዚዳንት ቢያ የአገሪቱን ኢኮኖሚ ሲያደቁ፣ የሲቪሎችን መብት ሲነግፉና ካሜሩን በመዳፋቸው ስራ አድርገው ለዘላለም ሲገዙ መመልከት አይሹም። ለከፍተኛው ስራ አጥነትና በእንግሊዝኛ ተናጋሪው ክልል ላለውና ከ6000 በላይ ህይወት ለቀጠፈው ሁከት ምክንያቱ ቢያ ናቸው።
ሊቢ እንደሚሉት የካሜሩን ተቃዋሚ ፓርቲዎችና የሲቪል ማህበረሰቡ ቢያን የሚተካቹ ለማቅረብ ዝግጅት ላይ ናቸው። ቢያ በእድሜ የገፉና የደከሙ ናቸው፣ ለህዝብ እይታም ቀርበው አያውቁም ሲሉ ተቃዋሚዎች ይናገራሉ። ካሜሩንን ከድህነት የሚያወጣት ወጣት መሪ ያስፈልጋታልም ባይ ናቸው። የ91 ዓመቱ ቢያ በዓለም የረጅም እድሜ ያላቸው መሪ ሲሆኑ፣ በስልጣን ላይ በመቆየት ደግሞ የካሜሩን ጎረቤት የሆነችው ኢኳቶሪያል ጊኒ ፕሬዚዳንት ቴዎዶሮ ንጎየማን ይከተላሉ። በካሜሩን የብዝሃ ፓርቲ ምርጫ ከተጀመረ ከእንደ አውሮፓን አቆጣጠር 1990 ጀምሮ ቢያ በምርጫ እንዳሸነፉ ፓርቲያቸው ይገልጻል። ተቃዋሚዎች ደግሞ በምርጫዎቹ ማጭበርበር ተፈጽመዋል ባይ ናቸው።
የምዕራቡ ዓለም የኒውክሌር ማመንጫ ጣቢያዎች አሁንም የሩሲያ አቅርቦት ጥገኛ ናቸው። የብሪታንያው ሮያል ዩናይትድ ሰርቪስ የጥናት ተቋም እንዳረጋገጠው እንደ አውሮፓውያኑ የዘመን አቆጣጠር በ2022 ሩሲያ በዩክሬን ላይ የፈጸመችውን መጠነ ሰፊ ወረራ ተከትሎ ዓለም ከክሬምሊን ጋር ያለው ኢኮኖሚያዊ ግንኙነት ለማቋረጥ ብርቱ ጥረት ቢያደርግም በርካታ ምዕራባውያን ሀገራቶች ግን ለኒውክሌር ማመንጫቸው አሁንም ለሩሲያ የኒውክሌር ኃይል አቅርቦት ላይ በጥገኝነት እንደሚገኙ ተገልጿል። ሄነሪ ሪጅዌል ከለንደን ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ፈረንሳይ የሀገሪቱን 2/3 የኤሌክትሪክ ኃይል አቅርቦት የሚሸፍኑ 56 የኒውክሌር ኃይል ማመንጫዎች አሏት። ዋና መቀመጫውን በለንደን ያደረገው የጥናት ተቋም ሮያል ዩናይትድ ሰርቪስ ኢንስቲትዩት በምህጻረ ቃሉም ሩሲ ይፋ ባደረገው በዚህ ሪፖርት መሰረት ፈረንሳይ ለኒውክሌር ማመንጫዎቿ የሚውል የበለጸገ ዩራኒየም ሸምታው ከዋነኞቹ የሩሲያ ደንበኞች አንዷ ናት። የጥናት ተቋሙ አያይዞም አገራት ከሩሲያ ጋር ያላቸውን ኢኮኖሚያዊ ትስስር ያቋርጡ ዘንድ የተወሰዱ እርምጃዎች ቢኖሩም በርካታ ምዕራባውያን አገራት ግን አሁንም የኒውክሌር ኃይል ማመንጫዎቻቸውን ለማንቀሳቀስ በሞስኮ ጥገኝነታቸው እንደቀጠሉ ናቸው ብሏል።
Imports into France from Russia of enriched uranium have increased significantly since the start of 2022.
ከ2022 መጀመሪያ አንስቶ ከሩሲያ ወደ ፈረንሳይ የሚገባው የበለጸገ ዩራኒየም መጠን በከፍተኛ ደረጃ ጨምሯል። ይህም መጠን ቀደም ሲል ከነበረው 184% እጅ ይደርሳል።
የፈረንሳይ ብሔራዊ የኤሌክትሪክ ኃይል ኩባንያ በምህጻረ ቃሉ ኤዲኤፍ በአንድ የጀርመን ኒውክሌር ኃይል ማመንጫ ጣቢያ ለሚሰራው የዩራኒየም ቅመማ ስራ ከሩሲያው መንግስታዊ ተቋም ሮሳቶም ጋር በትብብር ለመስራት እቅድ ይዟል። ይህን መሰሉን ስራ በተመለከተም ፈረንሳይ ብቸኛው ሀገር አይደለችም። ሩሲያ የዩራኒየም ቅመሞችን ወደ ዩናይትድ ስቴትስ፣ ጀርመንና ኔዘርላንድስም በተመሳሳይ መላኳን የጥናት ዘገባው ዘርዝሯል።
Russia is still the biggest exporter of enriched uranium enrichment services globally.
ሩሲያ አሁንም ባለም ትልቋ የበለጸገ የዩራኒየምና ሌሎች የዩራኒየም ማበልጸጊያ አገልግሎቶች አቅራቢ ናት። ይህም በዓለም አቀፍ ደረጃ ከሚቀርበው የኒውክሌር ማበልጸጊያ አቅርቦት አጠቃላይ 44% ያህሉን ይይዛል።
እንደ አውሮፓውያን የዘመን አቆጣጠር በ2011 ዓመተ ምህረት በጃፓኑ የፉኩሺማ የኒውክሌር ማመንጫ ጣቢያ ደረሰውን አደጋ ተከትሎም ዓለም የነበረው የኒውክሌር ኃይል ፍላጎት በእጅጉ ቀንሷል። ይሁንና አገሮች ወደ ህዋ የሚለቀቀውን የካርቦን መጠን ለመቀነስ እየሞከሩ ባሉበት በአሁኑ ወቅት ሌሎች በአንጻሩ አንዳንድ አሰራራቸውን መለስ ብለው መመርመር ይዘዋል። በርካታ መሪዎች ባለፈው ሳምንት ብራስልስ ላይ በተካሄደው የዓለሙ የአቶሚክ ኃይል ተቆጣጣሪ ድርጅት ጉባኤ ወቅት ባሰሙት ጥሪ ለኒውክሌር ኃይል ማመንጫዎች መዋለ ንዋይ ወጪ እንዲደረግ ጠይቀዋል።
Build up supply chains as fast as possible and also there to disconnect from Russian supply.
ከሩሲያ የኃይል ምንጭ አቅርቦት ለመላቀቅና የኃይል ምንጭ አቅርቦቶችን በተሻለ ፍጥነት ለማሟላት ጥረት ቢያዝም የነገሮችን ሚዛን መጠበቅ ግን ይኖርብናል። ይህም ማለት ወደ ህዋ የሚለቀቀውን በካይ ካርቦን መጠን መቀነስ ከፈለግን የኒኩሌር ኃይል ማመንጫ ጣቢያዎቻችን ስራዎችን መቀጠል መቻላቸውን ማረጋገጥ አለብን።
እንደ ጥናት ተቋሙም ስለይት ሩሲያ ባለፈው የአውሮፓውያኑ 2023 ብቻ የ2.3 ቢሊዮን ዶላር ገቢ ከበለጸገ ዩራኒየም ሽያጭ አግኝታለች።
Sanctions need to be, or any kind of restrictions need to be multilateral, otherwise because of the complexity of
ማዕቀቦች ወይም ማንኛውም አይነት ገደቦች ሁሉንም ወገኖች ያሳተፉ መሆን አለባቸው። ያ ካልሆነ ግን የበለጸገ ዩራኒየም እና ሌሎች ለኒውክሌር ኃይል ማመንጫ የሚያስፈልጉ አቅርቦቶች በሚሰሩበት ስርዓት ውስብስብነት የተነሳ ሩሲያ የምዕራባውያኑን ገበያዎች የምትደርስበትን እድል በመጠቀም ገደቦቹ ወይም እገዳዎቹ የፈጠሩትን ግድግዳ የምትገፋበት ቀዳዳ ታገኛለች።
እንደ ጥናት ቡድኑ ባልደረባ ዶልዚኮቫም ገለጣ የምዕራብ ዓለም ለኒውክሌር ኃይል ማመንጫዎች የሚውል ኃይል ፍለጋ በሩሲያ ላይ ያለው ጥገኝነት ፍጻሜ እስኪያገኝ ሌላ 2 አመታት ይወስድበታል።
የተከበራችሁ አድማጭ ተመልካቾቻችን የማክሰኞ ምሽት መጋቢት 17 2016 ዓ.ም ምረት መሰናዷችን ይቀጥላል። ለምሽቱ ያዝነው የመጀመሪያው ምዕራፍ ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ መሰናዶች እንሻገራለን። የሁለተኛው ምዕራፍ የመጀመሪያ ዘገባችን ወደ ባቢሌ ይወስደናል። ለኢንቨስተሮች የተሰጠው የባቢሌ የዝሆኖች መጠለያ መሬት ቢመለስም ህገወጥ ሰፈራ በመጠለያው እንደቀጠለ ነው። በኢትዮጵያ ትልቁ የዝሆኖች መጠለያ ከሆነው የባቢሌ ዝሆኖች መጠለያ የምስራቅ ሐረርጌ ክፍል ተቆርሶ ለግብርና ኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን የኢትዮጵያ የዱርና እንስሳት ጥበቃ ባለስልጣን አስታውቋል። ሆኖም ህገወጥ ሰፋሪዎች አሁንም ወደ መጠለያው መግባታቸውን ቀጥለው 75% የሚሆነውን የመጠለያውን ክፍል በመሸፈናቸው የመጠለያው ህልውና አደጋ ላይ መሆኑን የመጠለያው ኃላፊ አቶ ባንኪ ቡዳሞ ለአሜሪካ ድምጽ ገልጸዋል። በዝሆኖችና በሰዎች መካከል በተፈጠረው ግጭት በዚህ አመት ብቻ የ13 ሰዎችና የ6 ዝሆኖች ህይወት ማለፉንም አስታውቋል። ስመኝሽ ቆየ በዝዝሪያ ያጠናቀረችው ዘገባ በመቀጠል ይቀርባል።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 አመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጦታጥቢ እንስሳትና ከ222 በላይ የአዕዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ አመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ አመት ደኑን የመነጠረና ከግማሽ ምዕት አመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል።
ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ አጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው የአካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም አመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሃብሊቴት ልታደርጊ የምትችው ቦታ አይደለም። እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት የኢንቨስትመንት ከዛ አካባቢ እንዲወጣ።
በምስራቅ ሐረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱርን ፍሳት ተበቃ ባለስልጣንና የምስራቅ ሀረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጠረው ሀብት ተቆርቋሪዎችና መሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ።
ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጠው አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሀረርጌ ዞን አመራሮችም ጉልህ ተሳትፎ ነው የነበራቸው።
የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ግዚያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ህይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ።
ወንነት ችግር ሆኖ የነበረው ይሄንን ለማረስ የደቡ ማሽኖች ድምጽ አላቸው። እንደገና ቀደም እንደነገርኩሽ ወደ የረር ወንዝም መተላለፊያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ ይሄዱ። በሰዎችና በዝሆኖች መካከል የነበረ ግጭት ነበር። ይሄ በሰውና በዱር እንስሳ መካከል የተፈጠረ ግጭት በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን ይሄ ማሽኑም ድምጽ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደ ነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ካሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው።
በኦሮሚያና በሶማሌ ክልሎች መካከል የሚገኘውና በኦሮሚያ የምስራቅ ሀረርጌ ዞን በሶማሌ ደግሞ የፋይዳና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ ለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገወጥ መንገድ የሰፈሩ ሲሆን በአሁን ወቅት 75% የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ።
በዋናነት የባቢሌ ዞኖች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልልና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያም በኩል በሁለቱም እንደ ፉክክር አይነት ነው። በብዛት ሰዎች እየገቡ ስለሆነ አሁን እጅግ በጣም የሚከብድና በጣም የሚያስፈራ ነው አሁን ያለ ሁኔታ። ስለዚህ በጣም ከባድ ትኩረትና ከባድ ግብር የሚፈልግ ጉዳይ ነው። አሁን የህገወጥ ሰፋሪ ብዛታቸው ይሄ በብሎ አሁን ለማገመት ያስቸግራል። ቀን ወደ ቀን በጣም እየጨመረ እየሄደ በመሆኑና ከቁጥጥር ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው።
የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩ ሲሆን አሁን 300 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
አሁን ዝሆኖች ከምኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅሎ ሰዎችን እየገደሉም እያቆሰሉ ከሰዎች ጋር ከፍተኛ ጦርነት ከፍቶ ነው እየኖሩ ያሉት። ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን በ2016-13 ሰዎች ህይወታቸውን አጥተዋል። በዚህን ማለት ነው 6 ዝሆኖች ተገለዋል። ይሄ ማለት በጣም ከባድ ጦርነት ነው በሰዎች እና በዝሆኖች መካከል እየተጀመረው።
በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ.ም ወደ 780 አባወራዎችን ወደ ኦሮሚያ፣ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም የስራ ተጠናክሮ ባለመቀጠሉና በመሃል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል።
መጠለያውም ህጋዊ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠ ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገወጥ ሰፈራው የተለየ ትርጉም ስላለው ነው በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበትና የባብሌ ዞኖች መጠለያ ከጎት ሰፋሪዎችን ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው።
አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ።
መጠለያው የማይከበር ከሆነ፣ ዳርብን ባሮ የማይከበር ከሆነ፣ ቤዶ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኝነት ቢገድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው የሆነ ሀብት አላቸው፣ የራሳቸው መምሪያ ስላላቸው ቀላል ነው እና ይህ ትኩረት ይፈልጋል። እናንተ እንድትሆኑ ድምፅ እንድትሆኑ ጠይቃለሁ።
ይህን ለሰው ልጆች ህልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በአማራ ክልል የጎብኚዎች ቁጥር በእጅጉ ማሽቆልቆሉ ተገለጸ። በኮቪድ-19 ወረርሽኝና በሰሜን ኢትዮጵያ ጦርነት የተዳከመው የአማራ ክልል ቱሪዝም በክልሉ ውስጥ በቀጠለው የትጥቅ ግጭት ክፉኛ እየተጎዳ እንደሚገኝ የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮው ምክትል ኃላፊ ዶክተር አየለ አናውጤ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ከኮቪድ-19 ወረርሽኝና ከሰሜኑ ጦርነት በፊት ከ270,000 በላይ የውጭ ሀገር ዜጎችና ጎብኚዎች ቁጥር ይመዘገብ እንደነበረ አውስተዋል። ባለፉት 6 ወራት የተመዘገቡ የውጭ ሀገር ጎብኚዎች ብዛት ግን ከ10,000 ያልበለጠ መሆኑንም ገልጸዋል። በዚህም ክልሉ በየአመቱ በቢሊዮን የሚቆጠር ገቢ እያጣ እንደሆነ ያመለከቱት ምክትል ቢሮ ኃላፊው የጸጥታ ችግሩ ሳይሻሻል ከቀጠለ የክልሉ የቱሪዝም መስህቦች በጎብኚዎች የመረሳት እድላቸው ሰፊ ነው ብለዋል። አስቴር ምስጋናው ዘገባላት።
በአማራ ክልል በርካታ የተፈጥሮና ሰው ሰራሽ የቱሪስት መስህቦች ቢኖሩም በተለይ በአሁኑ ወቅት የውጭ ሀገር ጎብኚዎች ቁጥር በእጅጉ ማሽቆልቆሉን የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየለ አናውጤ ለአሜሪካ ድምጽ ተናግረዋል። የኮቪድ-19 ወረርሽኝና በሰሜን ኢትዮጵያ የተካሄደው ጦርነት በክልሉ ቱሪዝም ላይ ያሳረፈውን ጫና ያወሱት ምክትል ኃላፊው ዶክተር አየለ በአሁኑ ወቅትም በክልሉ የቀጠለው የጸጥታ ችግር ቱሪዝሙን ክፉኛ እየጎዳው እንደሆነ አስረድተዋል።
በአጠቃላይ በኮቪድ ወረርሽኝ ቀጥሎ በሰሜን ኢትዮጵያ ጦርነት ከዛ ደግሞ አሁን በውስጣዊ ችግር ምክንያት እነዚህ ሶስት ተከታታይ ችግሮች ያለፉት 4-5 ዓመታት ክልሉን በከፍተኛ ሁኔታ የሚታወቅበትን ዘርፍ ጎድቶታል። ከሰሜን ኢትዮጵያ ጦርነት በፊት ከኮቪድ በፊት በአማራ ክልል በአመት እስከ 270,000 የሚደርስ የውጭ ቱሪስት ይጎበኘው ነበር። ይህ ቁጥር በራሱ ትልቅ አይደለም፣ ግን በቅርብ ጊዜ ካለው የቱሪስት ፍሰት ጋር ስናነጻጽረው ትልቅ ቁጥር የሚባል ነው። ምክንያቱም ወርዶ አሁን በግማሽ አመት ከ10,000 በላይ የማይጎበኝበት ደረጃ ስለተደረሰ ባለፈው አመት ግን 2015 በተለይ ከፕሪቶሪያው ስምምነት በኋላ አንጻራዊ ሰላም ሲመጣ ይህ ቁጥር ከተወሰነ መልኩ ተሻሽሎ እስከ 30,000 ቱሪስት በ2015 መሻሻል በመመልከት ዘንድሮ በግማሽ አመት ብቻ እስከ 80,000 የሚደርስ የውጭ ቱሪስት ክልሉን ይጎበኛል ብለን ነበር ያቀድነው። ነገር ግን ኢሚዲየትሊ ከሐምሌ መጀመሪያ ጀምሮ የተፈጠረው የክልላዊ የሰላም እጦት የቱሪስት ፍሰቱን በከፍተኛ ሁኔታ ጎዳው። በዚህ ምክንያት ስቶሩ ከ80,000 የሚደርስ የውጭ ቱሪስት ይጎበኛል የሚያቀር ነው። በተግባር ግን 10,200 አካባቢ ቱሪስት ነው የጎበኘው። ከሀገር ውስጥ ቱሪስት ወደ 4 ሚሊዮን የሚጠጋ ሀገር ውስጥ ቱሪስት
በባህር ዳር ከተማ በቅዱስ ጊዮርጊስ ቤተክርስቲያን አቅራቢያ የባህል ልብስ መሸጫ ሱቅ እንዳላት የገለጸችልንና ለደህንነቷ ስለምትሰጋ ስሟን በሚስጥር እንድንይዝ የጠየቀችን አንዲት ወጣት ወደ ክልሉ ዋና መዲና ባህር ዳር የሚመጡ ጎብኚዎች ቁጥር በመቀነሱ የባህል አልባሳትና የባህል ቁሳቁሶች ግብይት በእጅጉ እንደቀነሰ ትናገራለች።
የምሰራው በጥበብ ነው አልባሳት እና አሁን ላይ ያለው እንግዲህ የሀገራችን የጸጥታ ሁኔታ ቱሪስት እየገባ አይደለም። ገበያችን በጣም ቀንሷል። እንግዲህ ከነሐሴ ጀምሮ ማለት ነው፣ ነሐሴ አካባቢ ጀምሮ እስካሁን ድረስ እንቅስቃሴ የለምና ኢኮኖሚው ላይ ትልቅ ጫና ፈጥሯልኛ ደግሞ እንደሚታወቀው የባህል ልብሶች እንደምንሸጥ የባህል ቅርጻቅርጾች እንደምንሸጠው በእነሱ ላይ ትንሽ ያው የኢኮኖሚ ጉዳት አድርሶብናል። ከ2012 በአጠቃላይ 2015 2014 ጀምሮ ያለው እንቅስቃሴ ደከመ ነው። በኮረና አለ እንደገና ደግሞ በጦርነቱ አሁን ባለው በጸጥታው ቱሪስቶች እየገቡ አይደለም። ያው ወደኛ አካባቢ ያለው የአማራ ክልል ጸጥታ ትንሽ አስቸጋሪ ነውና ወደዚህ አካባቢ የሚመጡ ቱሪስቶች በሙሉ አሁን ላይ ምንም እንቅስቃሴ የለም። የኛ ስራ ላይ ትልቅ ጫና ፈጥሮበታል።
ክልሉ ከቱሪዝሙ መስክ በቢሊየን የሚቆጠር ገቢ ያገኘ እንደነበር ያወሱት የባህልና ቱሪዝም ቢሮ ምክትል ኃላፊው ካለፉት 4 አመታት ወዲህ ግን እያሽቆ ለቆለ መምጣቱን ይገልጻሉ።
ይሄ ዘርፍ ከሌላው ዘርፍ ለየት የሚያደርገው ከትልልቅ ባለኮከብ ሆቴል ባለቤቶች ጀምሮ እስከ ታችኛው ሊስትሮ ድረስ የሚጠቀምበት ዘርፍ ስለሆነ ዘርፉ በተለያየ ምክንያት ሲጎዳ በቀጥታ ወይም በተዘዋዋሪ ተጽዕኖ የሚያድርበት የህብረተሰብ በጣም ከፍተኛ ነው። የኢኮቱሪዝም አስጎብኚ ማህበራት ተበትነዋል። ሆቴሎች ተዘርስ መዳረሻ ቅርሶች ጉዳት ደርሰዋል። በተለይም ኢትዮጵያ ጦርነት ሲሆን አሁንም ራሱ ገና የደረሰው ጉዳት በደንብ በጥናት መለየት ይጠይቃል እንጂ በጣም ከፍተኛ ነው። እሱን ለማገገም ብዙ የመንግስት ኢንተርቬንሽን ይጠይቃል። ብዙ የግብር ፍታ ጊዜ መስጠት፣ ተጨማሪ የባንክ ብድር ማመቻቸት፣ የተበተኑ ማህበራት እንዲመለሱና እንዲደራጁ ማድረግ ይጠይቃል እና የተገኘው ገቢም ሲታይ ካለፉት ዓመታት ቀጥቶ ከሚነጻጸር አይደለም። ከፍተኛ ሁኔታ ነው። አርቴክቲያ ነው።
በባህር ዳር ከተማ በሚገኝ አንድ ትልቅ ሆቴል ውስጥ ተቀጥሮ ይሰራ እንደነበር የገለጸው ወጣት ይሁን መላክም የሆቴሉ ገቢ በመመናመኑ ከስራ ተቀንሻለሁ ይላል።
በባህር ዳር ከተማ ነዋሪ ነኝ። ትልቅ ሆቴል ውስጥ ሰራተኛ ነበርኩኝ። ከሰሜኑ ጦርነት ከኮቪድ ጀምሮ ሌላ ስለቀዘቀዘና ከስተመር ስለጠፋብን እኔም ብቻ ሳይሆን ሰራተኞችን በመቀነስ አሁን ስራ አጥ ሆነናል። አሁን ብዙ ጊዜያችን ነው ስራ ሳጣን፣ ብዙ ጊዜያችን ነው ከተባረመ። ምክንያቱም ያለው ችግር አካባቢ ስለሆነ በሰሜኑም ጦርነት በኮቪድም በምንም ብሎ በቃ ሰራተኛ በማሰናበቱ ትርፋማ ስላልሆነ ስራ አጥተን ቁጭ ብለናል እያለን።
የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየላ ናውጤ የክልሉ የጸጥታ ችግር አሁን ባለው የግጭት ሁኔታ ከቀጠለ ቱሪዝሙ ከፍተኛ ችግር እንደሚገጥመው ያሳስባሉ።
በውስጣዊ ችግርም ቢሆን ለረጅም ጊዜያት አካባቢዎቹ መጎብኘት ካልተቻሉ የቱሪስቶች እየረሷቸው ነው የሚመጡ። አስጎብኞች እነዛን ቦታዎች እየረሱ ይሄዳሉ። ወደ ሌሎች አማራጮችም ያማትራሉ። በክልሉ በሀገሪቷ ውስጥ ብቻ ሳይሆን ወደ ሌሎች ሀገራት መመልከት ከተጀመረ በተደጋጋሚ ፓኬጅ እየሰሩ የውጭም የሀገር ውስጥም አስጎብኞች ወደ ሌላ ቦታ ይዘው መሄድ ከጀመሩ ሰላም ቢመጣ እንኳን መልሶ ያንን የቱሪዝም ፍሰት ለመመለስ አመታት ይጠይቃል። መረሳት ይመጣል ማለት ነው። ሌሎች ኦፕሽኖች ማየት ሲጀመር ለካ ይሄም አለ ማለት ይመጣል እና በፍጥነት ሰላማዊ ሁኔታውን መልሶ ቱሪስቱ ማሻሻል ካልተቻለ ተጽዕኖ ዝም ብሎ የሆነ የአንድ አመት ሁለት አመት ገቢ ማጣት እና እንደዛ ብቻ ሳይሆን ሎንግ ተርም የሆነ ኢፌክት ይዞ ይመጣል እና እንዳይሆን ነው መስራት የሚጠይቀው። ሁሉ በሚችለው አቅም ለሰላም መስራት።
በአማራ ክልል የተዳከመውን ቱሪዝም ለማነቃቃት ቢሮው የተለያዩ ስልቶችን ነድፎ እየሰራ እንደሚገኝ የጠቆሙት ምክትል ቢሮ ኃላፊው ክልሉን ወደ ቀደመ ሰላሙ ለመመለስ በሚደረገው ጥረት ህዝቡ የበኩሉን እንዲወጣ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው ነው።
የተከበራችሁ አድማጭ ተመልካቾቻችን አሁን እንግዲህ የምናልፈው አስቀድመን ወደ አስተዋወቅናችሁ አብይ ርዕስ ነበር። ቀድም የድምጽ ችግር እንደነበረብን ይታወቃል። አሁን የተስተካከለ ይመስለኛል። ደግሜ ላስተዋውቃችሁ በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አንጻራዊ ሰላም መስፈኑ ተገልጿል። የተኩስ ልውውጥ ሲካሄድባቸው የቆዩ በአማራ ክልል የሰሜን ሸዋ እና የኦሮሞ ብሔረሰብ አስተዳደር ዞኖች ውስጥ ካለፉት 3 ቀናት ወዲህ የተሻለ ሰላም መስፈኑን የአካባቢው ነዋሪዎች ተናግረዋል። ከተጠቀሱት አካባቢዎች እየወጡ ያሉት የሲቪሎችን ግድያ፣ ጉዳትና መፈናቀል ሪፖርቶች ሀገራቸውን እንዳሳሰባት በኢትዮጵያ የአሜሪካ ፕሬዝዳንት ኤርቪን ማሲንጋም ገልጸዋል። በዚህ ዙሪያ የተጠናቀረውን ዘገባ መስፍን አድራጌ እንደሚከተል ያቀርበዋል። የተከበራችሁ አድማጭ ተመልካቾቻችን እንግዲህ እንደሰማችሁት የድምጽ ችግሩ የተስተካከለ አይመስለኝም ወይም አልተስተካከለም። ለዚህ ደግሞ የከበረ ቅርታችንን እናቀርባለን። በመቀጠል ወደ ሌላ ዘገባ ነው የምናልፈው። ይህንን ዘገባ በነገ ምሽት ጥራቱን አስተካክለን ይዘነው የምንመለስ ይሆናል። 20 ቀናት በሜሪፖል የተሰኘው ሩሲያ በዩክሬን የወደብ ከተማ ላይ ያደረገችውን ከበባ አስመልክቶ በሰራው ዘጋቢ ፊልም የመጀመሪያውን ኦስካር ሽልማት ለሀገሩ ያስገኘው ዩክሬናዊ የፊልም ዳይሬክተር ሚስቲዝላቭ ቸርኖቭ ኦስካር ከሚሸለም ይልቅ በሀገሩ ላይ ጦርነት ባይታወጅ ይመርጥ እንደነበረ ተናግሯል። አናራይስ ያጠናቀረችውን ዘገባ ሀብታም ስዩም እንደሚከተለው አሰናድቷል።
ሩሲያ ዩክሬንን በአውሮፓውያኑ የካቲት 2022 ላይ ስትወር ሚስቲስላቭ ቸርኖቭ የማሪፖልን ከተማ መወረር የሚዘግበው አሶሺየትድ ፕሬስ የዜና ተቋም ቡድን አባል ነበረ። ቸርኖቭ እንዲሁም የቀረጻ ባለሙያው ይቨግኒ ማልቲካ የሚገኙበት ቡድን የማዋለጃ ክፍሎች በቦምብ ሲደበደቡ በምስል አስቀርቷል። በዚያን ወቅት የቀረጹት የ30 ሰዓታት የምስል ክምችት 20 ቀናት በማሪፖል የሚለው ፊልም መሰረት ሆኗል። ፊልሙ የምርጥ ፊልም ዘጋቢ ዘርፍን ያሸነፈ የመጀመሪያው በዩክሬናውያን የተሰራ ፊልም ሆኗል።
The room was so silent.
መርፌ መሬት ላይ ቢወድቅ እንኳን የሚሰማበት ጸጥ ረጭ ያለ ክፍል ውስጥ ያለው ያህል ነው የተሰማኝ። የሽልማት ስነ ስርዓቱ በሚካሄድበት ጊዜ ሁሉ ከሰማቸው የጸጥታ አፍታዎች የገዘፈ ነበር።
ቸርኖቭ የፊልሙ ጉልበት ፖለቲካዊ አጀንዳ የሌለው ከመሆኑ እንደሚመነጭ ይናገራል።
እኒህ ትክክለኛ ሰዎች ናቸው። የእነሱን ታሪክ ወደ ሲኒማው ስናመጣው እንዲሁም በጉዳዩ ላይ ከማህበረሰቡ ጋር መነጋገር ስንቀጥል ያኔ ህመሙ ይበልጡን ይሰማል። ከገጸ ባህሪያቶቹና ምስሎች ጀርባ ትክክለኛ ሰዎችን ሲመለከቱ
ቸርኖቭ ከአሶሺየትድ ፕሬስ ጋር ለአስር ዓመታት ያክል ሰርቷል። 20 ቀናት በማሪፖል የመጀመሪያ ፊልም ስራው ነው። ከተማዋ በሩሲያ መደብደቧን በተመለከተ ፍንክች ያላለው እይታው ለዓለም የከተማ ውስጥ ጦርነት መልክን አሳይቷል። ይህ በበኩሉ በኦስካር ሽልማት ስነ ስርዓት ላይ ለሁሉም ዩክሬናውያን ለመናገር እድል እንደሰጠው ያወሳል።
Before the ceremony I've received
ከሽልማት ስነ ስርዓቱ በፊት ከበርካታ ዩክሬናውያን በርካታ መልእክቶች በማህበራዊ አውታሮችና በኢሜል በኩል አግኝቻለሁ። መድረኩን እንደምታገኝ ተስፋ እናደርጋለን ይሉኝ ነበር። ስለ ኦስካር ሽልማት፣ ስለ አሸናፊነት ወይንም ስለሚበረከተው ቅርጽ ወይንም ስለ ፊልሙ አልነበረም ሐሳባቸው፣ ስለ መድረኩ እንጂ።
ሽልማቱን በተቀበለ ጊዜ ቸርኖቭ ሀገሩን ከጦርነት የሚያድናት ቢሆን ኖሮ ሁሉን ነገር ለልውውጥ ቢያቀርብ እንደሚወድ በመግለጽ በአመንትቶ የተሸበበ ኦስካር ተሸላሚ መሆኑን ተናግሯል። ፊልሙ ከጥቃት የተረፉ ሰዎች ማገገም እንዲችሉ በማድረግ ረገድ አጋዥ ስለመሆኑ ተስፋውን ገልጿል።
ይህ አሳዛኝ ሁኔታ ውስጥ የኖሩ ሰዎች የጋራ ተሞክሮ ነው። በመጨረሻ በጣም የተጨቆኑበትንና ለመርሳት የሞከሩትን ነገር መጋፈጥ ችሏል። ትውስታቸውን በማፈን ስነ ልቦናዊ ሕክምናን መጀመር አይቻልም። እነርሱን ማንሳት ያሻል።
ቸርኖቭ ማሪፖል ከበርካቶቹ አሳዛኝ ክስተቶች መካከል አንዷ መሆኗን ይናገራል።
Other tragedies happened. Bakhmut happened. Then Mariinka.
ሌሎች አሳዛኝ ሁነቶች ተፈጥረዋል። በባክሙት፣ ማሪንካ፣ ወሄልዳርና አድቪካም አሳዛኝ ክስተቶች ነበሩ። አንድ ከተማ ተወሮ በሩሲያ ቦምብ ሲወድ በምንመለከትበት ጊዜ ወደ ማሪፖል እንመለሳለን።
የፊልሙን ባለሙያው ሌሎች ሁለት ፊልሞችን እየሰራ እንደሆነና ጦርነት እስኪያበቃ ድረስ ስራው እንደማያቆምም ተናግሯል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ለአበርክቶቱ ቸርኖቭን አመስግነው ፊልሙ የሩሲያን የሽብር እውነታ የሚያሳይ እንደሆነ አክለዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
يا የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዝናቸውን ዘገባዎች እንዲሁም መሰናዶች እዚህ ላይ ፈጽመናል። በድጋሚ ለዛሬ የተፈጠረውን የቴክኒክ ችግር በተመለከተ ይቅርታ መጠየቅ እንወዳለን። እንዲሁ ልናሳውቃችሁ እንወደው ነገር እንደምትመለከቱት ለየት ባለ ስቱዲዮ ውስጥ ነው የምንገኘው። አዲስ ስቱዲዮ በማስገንባትና በስራ ላይ ነው የምንገኘው። በተሻለ የድምጽ ጥራት፣ የምስል ጥራት ይዘን የምንመጣ ይሆናል በቅርቡ። እስከዛው ድረስ እንድትታገሱን በአክብሮት እንጠይቃለን። ኤደን ገረመው መሰናዶውን በመምራት ዋና አዘጋጇ ጽዮን ግርማ፣ ንጉሱ ታምሬ ከስቱዲዮ ስርጭቱን በማቀናበር አብረናችሁ ቆይተናል። ከመላው የአሜሪካ ድምጽ ዲጂታል እና የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ መሰናበታለን። ጤና ይስጥልን። Thank you.